jirtanutti fayyaa ta'a nagaatti.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ለእስር የበቃችበትን ሎሚ ተራተራን ጨምሮ በህዝብ ዘንድ ተወዳጅነት ባተረፉላት ወይ ፍቅር አይን የተፈጠረውና ትዳር ጥሩ ነው የሚሉትን በመሳሰሉ የሙዚቃ ስራዎቿ ትታወቃለች።
ከጥቂት ቀናት በፊት ከዚህ ዓለም በሞት የተለየችው አንጋፋ ድምፃዊትና ሁለገብ የመድረክ ሰው ጠለላ ከበደ
1957 መጨረሻ ለ58 መግቢያ ላይ ነው ለመጀመሪያ ጊዜ ቀዳማዊ ኃይለ ሥላሴ ቲያትር መድረክ ላይ ወጥቼ የተጫወትኩት። ከዛ ጊዜ ጀምሮ ቅርበት ነው የማውቃት። በፍጹም ሰው ሲተካ ታትወድ አንድ የማይሆን ነገር ሲያጋጥማ ለፊት ነው የምትጋፈጥ።
ገና ከአፍላ ዘመናቸው አንስቶ ከጠለላ ጋር አብረው ከሰሩ ወዳጆቹ አንዱ አንጋፋው ድምፃዊ እና የመድረክ ሰው መልካሙ ተበጀ ነው።
የጠለላን ህይወት እና ስራ በምንዘከርበት ይመለሳል። ሌሎች ሁለት ታዋቂ እንስት የቀድሞ የሙያ አጋሮቿንም ጋብዘናል።
በሰው ብዛት የተጣበቡ የተፈናቃዮች መጠለያዎችን ጨምሮ ሰዎች በብዛት ተፋፍገው ለመኖር በተገደዱባቸው ስፍራዎች የሚታዩ የጤና ችግሮችን በአንድ በኩል
ከቀያቸው ለመፈናቀል የተገደዱ ወገኖችን ሊገጥሙ የሚችሉ የአእምሮ ጤና ህውከቶች ደግሞ በሌላው ጎራ ይዘን
በተለይ በኢትዮጵያ ባለው ግጭት ሳቢያ ለጠና ረሃብ ብርቱ መከራና እንግልት የተዳረጉ ሰዎችን አስመልክቶ ከየመስኩ ባለሙያዎች ጋር የተካሄደ ውይይትም ይዘናል።
ንጉሴ አክሊሉም በአዲስ አበባው መስኮት ሰዓቱን ጠብቆ ብቅ ሲል
ከ150 ዓመታት በላይ ያስቆጠሩና በነገስታት መካከል ይከናወኑ የነበሩ የደብዳቤ ልውውጦች ዙሪያ የተጀመረ ቅንብር ይዞ ይቀርባል።
አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በሱዳንና በኢትዮጵያ ድንበር ላይ ትናንት ተፈጥሮ ነበር ባሉት ግጭት ብዙ ወታደሮቻቸው መገደላቸውን የሱዳን ጦር ባለስልጣናት መናገራቸውን ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። ግጭቱ የተከሰተው በሁለቱም ሀገሮች የይገባኛል ጥያቄ ባለበት አልፋሻቅ አካባቢ መሆኑም ተገልጿል። ለምን እንደሆነ በሚነገርለትና ኢትዮጵያውያን አርሶ አደሮች በሚያርሱበት አካባቢ ውጊያው የተነሳው የሱዳን ጦር እንደሚለው ከኢትዮጵያ መንግስት ሰራዊት ጋር ግንኙነት ያላቸው የሚሏቸው የታጠቁ ቡድኖችና ሚሊሺያ ኃይሎች ተኩስ በመክፈታቸው መሆኑንም የዜና ወኪሉ ጠቁመዋል። የሱዳን ጦር ባወጣው መግለጫ አልፋሻቃ ላይ ሰብል ለመጠበቅ የተሰማሩት ኃይሎቻችን ገበሬዎቹን ለማዋከብና አዝመራውን ለማበላሸት በፈለጉ የኢትዮጵያ ጦር ኃይሎችና ሚሊሻ ጥቃት ተከፍቶባቸዋል ብሏል። የኢትዮጵያን መንግስት ምላሽ ለመስማት ባለስልጣናቱን ማግኘት አለመቻሉን ኤኤፍፒ አክሎ ዘግቧል። የሱዳን ወታደሮች ጥቃቱን መመከታቸውን በኢትዮጵያዊ ወገን ላይ ከባድ የህይወትና የትጥቅ ጉዳት ማድረሳቸውን የሱዳን ጦር ያወጣው መግለጫ ተናግሮ ከሱዳን ወገንም በቁጥር ያልገለጻቸው ቁጥራቸው የበዛ ወታደሮች መገደላቸውን አመልክቷል። ምዕራብ ኒጀር ውስጥ በፈረንሳይ ወታደሮችና በተቃዋሚዎች መካከል ትናንት በተነሳ ግጭት ቢያንስ 2 ሰው መገደሉንና 18 ሰው መጎዳቱን ሮይተርስ ዘግቧል። ግጭቱ የተፈጠረው ከቡርኪና ፋሶ ተነስተው ወደ ኒጀር ያቋረጡ የፈረንሳይ ወታደሮችን ኒጀሪያውያኑ ለማስቆም መንገድ በዘጉበት ወቅት መሆኑን የኒጀር መንግስት ገልጿል። የፈረንሳይ ወታደሮች እስላማዊ ታጣቂዎች እያደረሱ ነው የሚባለውን ጥቃትና ሁከት ማርገብ አልቻሉም በሚል ቡርኪና ፋሶ ውስጥም ለአንድ ሳምንት ያህል ሰልፎች ሲደረጉባቸው እንደነበር ተዘግቧል። ከአልቃይዳና ከእስላማዊ መንግስት ጋር ያበሩ ታጣቂዎችን ለመከላከል በሚል በአካባቢው ቅኝ ግዛቶቿ በነበሩ ሀገሮች ውስጥ ፈረንሳይ በብዙ ሺህ የሚቆጠሩ ወታደሮችን ያሰማራች ሲሆን ተቃውሞው ከዕለት ወደ ዕለት እያደገ መምጣቱም ይነገራል። የዛሬ ሳምንትም እንዲሁ ከአይቮሪኮስ ተነስቶ ወደ ማሊ እንቀሳቀስ የነበረውን የፈረንሳይ ጦር በመቶዎች የሚቆጠሩ ተቃዋሚዎች ካያ የምትባለው የቡርኪናቤ ከተማ ላይ መንገድ ዘግተው አቁመውት እንደነበር ተዘግቧል። ትናንት ማለዳ ላይ ቡርኪና ፋሶን ለቆ ኒጀር የገባው ጦር ከድንበሩ 30 ኪሎ ሜትር ላይ ከደረሰበት እገታ ለመውጣት ኃይል ለመጠቀም መገደዱን የገለጸው የኒጀር የአገር ግዛት ሚኒስቴር ከቆሰሉት 18 ሰዎች መካከል የ11ዱ ጉዳት የበረታ መሆኑን አመልክቷል። በሰው ላይ የደረሰውን ጉዳት ማረጋገጥም ሆነ ማስተባበል እንደማይችሉ ለሮይተርስ የገለጹት የፈረንሳይ ጦር ቃል አቀባይ ኮሎኔል ፓስካል ኤያኒ ወታደሮቻቸው ለውድመትና ተሽከርካሪዎቻቸውን ለመያዝ የሞከሩ ተቃዋሚዎችን ለመበተን የማስጠንቀቂያ ተኩስ መክፈታቸውን ተናግረዋል። ከግጭቱ በኋላ ጦሩ ጉዞውን ወደ ዋና ከተማይቱ ኒያሜ መቀጠሉን ኮሎኔል ኤያኒ አክለው ገልጸዋል። ከደቡብ አፍሪካ ተነስተው ዛሬ ሆላንድ የገቡ 13 ሰዎች አዲሱ ኦሚክሮን ኮሮና ቫይረስ እንደተገኘባቸው የሀገሪቱ የጤና ባለሥልጣናት አስታውቀዋል። እነዚህ መንገደኞች ከትናንት በስቲያ አምስተርዳም ሲገቡ ምርመራ ተደርጎላቸው አዲሱ ዝርያ ከተገኘባቸው 61 ሰዎች ገኙ እንደነበረም ባለሥልጣናቱ ተናግረዋል። አውስትራሊያም ሲድኒ የገቡ 2 መንገደኞች ኦሚክሮን እንደተገኘባቸው ዛሬ አስታውቃለች። ደቡብ አፍሪካ ውስጥ የተከሰተው ይህ አዲስ የኮሮና ቫይረስ ዝርያ ኮቪድ-19 ፈጥኖ እንዲያገረሽና እንዲያንሰራራ እያደረገው መሆኑም ተገልጿል። ከደቡባዊ አፍሪካ ሀገሮች ከኔዘርላንድስና ከአውስትራሊያ ውጪ ኦሚክሮን እስራኤል፣ ሆንግ ኮንግ እና በብዙ የአውሮፓ ሀገሮች ውስጥ መታየቱም ተዘግቧል። ይህ አዲስ ዝርያ ባቀጣጠለው የበረታ ስጋት ምክንያት ዩናይትድ ስቴትስ፣ ካናዳ፣ ብራዚል፣ የአውሮፓ ህብረት ሀገሮች ከደቡባዊ አፍሪካ በሚነሱ መንገደኞች ላይ የጉዞ እገዳዎችን እንዲጥሉ አስገድዷቸዋል። እነዚህ እገዳዎች ያለ አግባብ የተጣደፉ ናቸው የሚል ምላሽ የሰጠው የደቡብ አፍሪካ መንግስት በንግዱና በምጣኔ ሀብት ላይ ሊያሳድር የሚችለው ተጽዕኖ እንደሚኖርም አሳስቧል። ኦሚክሮን አሜሪካ ገብቶ ከሆነ እምብዛም እንደማይደንቃቸው የፕሬዚደንት ባይደን የጤና ጉዳዮች ከፍተኛ አማካሪ አንቶኒ ፋውቺ ተናግረዋል። ፋውቺ ከኤቢሲ የዜና አውታር ዚስ ዊክ ፕሮግራም ጋር ዛሬ ባደረጉት ቃለ ምልልስ ኦሚክሮን ከሌሎቹ ዝርያዎች ሁሉ የበለጠ ተጋቢና ፈጥኖ ሊሰራጭ የሚችል መሆኑን ጠቁመዋል። የበረታ የህመም ሁኔታ ስለ መፍጠር አለመፍጠሩ ግን ገና አለመረጋገጡን ባለሥልጣናቱ አመልክተዋል። የእንግሊዝ መተላለፊያን ወይም እንግሊሽ ቻነልን በታንኳ የሚያቋርጡ ፍልሰተኞችን እንቅስቃሴ ማቆም በሚቻልበት ሁኔታ ላይ የአውሮፓ ሚኒስትሮች ዛሬ ፈረንሳይዋ ካሌ ከተማ ላይ እየመከሩ ናቸው። ይሁን እንጂ ባለፈው ሳምንት ተነስቷል በተባለው ውዝግብ ወይም አለመግባባት ምክንያት የብሪታንያ ባለሥልጣናት በውይይቱ ላይ ሳይሳተፉ ቀርተዋል። ታንኳዎችንና ጀልባዎችን እያቀረቡ ሰዎችን በጠባቡ የውሃ መተላለፊያ ያሸጋግራሉ የተባሉ በወንብድና አድራጎት ላይ የተሰማሩ ያሏቸውን ቡድኖች ለማስቆም ሰሜናዊቷ የፈረንሳይ የወደብ ከተማ ላይ እየመከሩ ያሉት የፈረንሳይ፣ የጀርመን፣ የኔዘርላንድስ፣ የቤልጂክ የኢሚግሬሽን ባለሥልጣናት ናቸው። የዛሬው የካሌ ስብሰባ የተጠራው ባለፈው ረቡዕ 27 ፍልሰተኞች ከፈረንሳይ ወደ እንግሊዝ ለመሸጋገር ሲሞክሩ እጅግ በቀዘቀዘው የክረምት አየር ምክንያት ታንኳቸው አየር በመጨረሷ መሞታቸውን ተከትሎ ነው። አደጋውን ተከትሎ ባልተለመደ ሁኔታ የግል ትችት በእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ላይ የሰነዘሩት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጠቅላይ ሚኒስትሩ ለጉዳዩ ትኩረት አልሰጡም ወይም ንዝህል አልሆነዋል ብለዋል። ሁኔታው በሁለቱ ሀገሮች መካከል እንዲሁም የተቀዛቀዘ እንደሆነ በሚነገርበት ግንኙነት ላይ ተጨማሪ ውሃ እንዳፈሰሰበት እየተሰማ ነው። ከለንደን የተሰማ ምላሽ እስካሁን የለም። ፈረንሳይ ባለፈው የአውሮፓ ዓመት በ2020 ዓመተ ምህረት ማለት ነው 80,000 ጥገኛነት ጠያቂዎችን መቀበሏና እንግሊዝ ያስተናገደችው 27,000 መሆኑን አዣንስ ፍራንስ ፕሬስ ዘግቧል። የተከበራችሁ አድማጮች፣ ለዜና የተያዘው ጊዜ አበቃ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ።
ጤና ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን።
ከዛሬ እሁድ ህዳር 19 2014 ዓ.ም ልዩ ልዩ ክብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደ ነን። አሁን የራዲዮ መጽሔት ጀምራል።
ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
የራስ ድርሻ የጥበብን ጥዋ ጠልቶ ጠጥቶ ከንቱ ነው ቢለኝም ከኔ ቀድሞ አይቶ በሁሉም ውስጥ አልፎ ኑሮን ተመልክቶ መክሰመዋለሁ የዓለምን ከንቱነት ራሴ ኳትኝ እስከ ዓለም ዳርቻ ከልፌ ባዝኜ ራሴ አየዋለሁ ራሴ ኖርና እሰላሰፋለሁ እንደ ራሴ አተያይ ወይርኩት ወይ ቅዱስ ወይም ሁለቱንም ምርኩስም ቅዱስም ብዬ ገልጸዋለሁ። እንዲህ ተረጉመው የገዛ ሕይወቴን እንዲህ ተመትነው ግላዊ መንፈሴን ለማን ተወዋለሁ። ህዳር 2 2000
የራስ ድርሻ በተሰኘችውና የሳምንቷ ምርጥ ባደረግናት
የአዲስ አበባ ዩኒቨርሲቲው መምህር ገጣሚ ዶክተር ተሻገር ሽፈራው በገዛ አንደበቱ ባነበበልን ግጥም ዝግጅታችንን ጀምረናል።
አድማጮች ቀዳሚው ቅንብር በመግቢያችን ያስተዋወቅነው ነው።
ቀያቸውን ለቀው የተበተኑ ብዙ መቶ ሺዎች ፊት የተደቀነውን መልከ ብዙ ፈተናና ድርብርብ የጤና ሁከት ይመለከታል።
በሰው ብዛት የተጣበቡ የተፈናቃይ መጠለያዎችን ጨምሮ ሰዎች በብዛት ተፋፍተው ለመኖር በተገደዱባቸው ስፍራዎች የሚታዩ የጤና ችግሮችን በአንድ በኩል
ከቀያቸው ለመፈናቀል የተገደዱ ወገኖችን ሊገጥሙ የሚችሉ የአእምሮ ጤና ሁከቶችን ደግሞ በሌላው ጎራ ይዘን
በተለይ በኢትዮጵያ ባለው ግጭት ሳቢያ ለጠና ረሃብ ብርቱ መከራና እንግልት የተዳረጉ ሰዎችን አስመልክቶ ከመስኩ ባለሙያዎች ጋር የተካሄደ ውይይት ነው።
እንግዶቻችን ተላላፊ በሽታዎችን ለሚመለከቱ ጭብጦች የቨርጂኒያው ኮመንዌልዝ ዩኒቨርሲቲ የኤፒዲሞሎጂ ትምህርት ክፍል ሊቀመንበርና መምህር ፕሮፌሰር ጥላሁን አደራ፣
ለአእምሮ ጤና ሁከቶች የሚዳርጉትን ሁኔታዎች ደግሞ እዚህ ዩናይትድ ስቴትስ በሚገኘው ቦሮ የአንጎልና የነርቭ ሕክምና ምርመራ ጥናት ተቋም የአእምሮና የነርቭ ሐኪምና ተመራማሪው ፕሮፌሰር ዮናስ እንዳለገዳ ናቸው።
በተለይ በመፍትሄ አማራጮቹና በመከላከሉ ረገድ ይበልጥ ትኩረት የሚያደርገውን ውይይታቸውንም ቀደም ባሉት ምጥን ዝግጅቶቻችን የተነሱ የበሽታ አይነቶች ምንነት በመጠኑ በማስታወስ ይንደረደራሉ።
አሉላ ነው ያወያያቸው።
ፕሮፌሰር ዮናስ እንዳለገዳ፣ ፕሮፌሰር ጥላሁን አደራ፣ እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ።
አመሰግናለሁ።
እኔም እንደዚሁ አሉ።
ቀደም ሲል በተናጠል ነበር ከሁለታችሁም ጋር ተከታታይ ቃለ ምልልሶች ያደረግነው። በተለይ በኢትዮጵያ አሁን ባለው ሁኔታ በጣም ከፍተኛ ቁጥር ያለው ሕዝብ እየተፈናቀለ ባለበት ተገደው ከቀያቸው የሚበተኑ ወይም የሚፈናቀሉ ሰዎች ተፋፍገው የሚኖሩበት ሁኔታ ሲከሰት የሚፈጠሩ ወይም የሚቀሰቀሱ የበሽታ አይነቶችን ነበር የተመለከት ነው። በሂደቱም የሚፈጠረውን ከተላላፊ በሽታዎች ባሻገር በአእምሮ ጤና ላይ የሚደርሱ ችግሮችን ተመልክተናል በየተራ ከሁለታችሁም ጋር። ዛሬ እንግዲህ ይበልጡን ከግለሰቦች ራሳቸው ተጎጂዎቹ አንስቶ በአቅራቢያቸው ያሉ እነሱን ሊረዱ የሚሞክሩ የቤተሰብ አባላት፣ የማህበረሰብ በጎ አድራጊዎች እንዲሁም ተቋማትና ለዚህ እርዳታ የሚሰለፉ ሁሉ የዕለት ተዕለት ከፍተኛ ችግር ያለበት የሚበላ የሚጠጣ ንጹህ የሚቸገሩበት ሁኔታ መኖሩን እናውቃለን። በተጓዳኝ ግን የጤና ሁኔታን ከግምት ያስገባ ውይይት ነው እና በዛ መልኩ እንግዲህ ሊደረጉ የሚችሉ ከነባራዊ ሁኔታ ጋር የሚዛመዱ ጉዳዮችን እናነሳለን። እስኪ በቅድሚያ ግን የእናንተን እይታ ቀደም ሲል ይህን ፕሮግራም የመከታተል እድል ለሌላቸውም ጭምር ፕሮፌሰር ጥላሁን ከርሶ ልጀምር። በተለይ ተላላፊ በሽታዎችን በተመለከተ እንዲህ ባለው ጊዜ ውስጥ ባጭሩ ለማስታወስ ያህል የትኞቹ የበሽታ አይነቶች ናቸው በእጅጉ አሳሳቢዎቹ እንዲህ ባለው ጊዜ ውስጥ?
አመሰግናለሁ አሉላ። እነዚህ የጠቀስካቸው ተላላፊ በሽታዎች ወይም ደግሞ ተላላፊ ያልሆኑ በሽታዎች በሰዎች ላይ በተለይም ደግሞ በተፈናቀሉ ሰዎች ላይ የሚከሰቱት እነሱ ከመከሰታቸው በፊት የሚመጡ ነገሮች አሉ። እነዛ ነገሮች ናቸው ወደ በሽታ የሚዳርጉት ተፈናቃይ ህዝብ። ተፈናቃይ በመንልበት ጊዜ አንድ በስርዓቱ ተተክሎ የነበረ ዛፍ ሲፈነቀል ወጣው ሲወጣ ማለት ነው። ወይም ሲነቀል ተፈነቀለ ተነቀለ ይላል። ያንን ዛፍ ወስዶ ሌላ ቦታ እንደገና እንዲጸድቅ ማድረግ ቀላል ስራ እንዳልሆነ ነው። ይሄም አንድ ሰው ከቀየው ከቤቱ ከኖረበት ከሚያቀው ቦታ ተነቅሎ ወደ ሌላ ቦታ በሚሄድበት ጊዜ እዛ ቦታ ስር ሰዶ እንደገና አብቦ ለመቆየት ለማደግና ለመራባት እዚያ በጣም ከባድ እንደሚሆን ይሄ ግልጽ የሆነ ነገር ነው። እና ይሄንን ወደዛ እንዲፈናቀል ከሚያደርጉት ነገሮች አንደኛው ያው አርምድ ኮንፍሊክት የሚባለው ወይም ደግሞ በጦር መሳሪያ የታገዘ ግጭት ነው ይሄንን የሚያመጣው። ብዙ ጊዜ ይሄንን በምንልበት ጊዜ በጦርነቱ የሚሞቱትን ሰዎች ብቻ እናስባለን። በጦርነት የሚሞቱት ሰዎች እንዳሉ ሆነው አካለ ስንኩል የሚሆኑት እንዳልሆኑ ከዛ በተከታታይ የሚያስከትሉ ችግሮች እንዳሉ ነው። ሰው ሲፈናቀል ያ መፈናቀሉ የሚያመጣው ችግር አንደኛ የምግብ እጥረት አለ፣ የምግብ አለመገኘትም አለ፣ የሚላስ የሚቀመስ አለመገኘት። ሁለተኛ ንጹህ የሆነ ውሃ አቅርቦት መቸገር። ሶስተኛ የመጠለያ ሸልተር የምንለው እንደዚህ እነሱ። ሌላ ደግሞ በተጨማሪ ደግሞ የክትባት አቅርቦት ማነስ። የክትባት አቅርቦት ባነሰ ቁጥር የበሽታ ብዛት ደግሞ በጣም እየጨመረ ይሄዳል። እና ሌላው ደግሞ የሕክምና አገልግሎት እጦት ወይም መቀነስ። እነዚህ የሚያመጡት ነውጦች አሉ። እነዛ ነውጦች መኮሰስ ማለት ይሄ ማልኒውትሪሽን የሚያመጣው ረሃብ ችግር፣ ቸነፈር የሚያስከትለው እነዚህ በሙሉ ሲደራረቡ አሁን እነዚህ ተላላፊ የምንላቸውን በሽታዎች የሚያመጡ ይሆናሉ። እነዚህ በሽታዎች የተለያዩ ናቸው። አንደኛ እነዚህ የተለያዩ በትኩሳት መልክ የሚመጡ የወባ በሽታ በልጆች ላይ፣ የማኮሰስ ወይም ደግሞ ማጫጫት ልጆችን የሚያመጣ ከምግብ ማነስ የተነሳ። ይሄም ደግሞ በልጆች ላይ ብቻ ሳይሆን በአዋቂዎችም ላይ ይታያል። የተቅማጥ በሽታዎች፣ የትንፋሽ አፐር ሬስፒሬተሪ ኢንፌክሽን የምንላቸው በሽታዎች፣ እነዚህን የመሳሰሉ ሌሎችም ችግሮች ያስከትላሉ። በተለይም ደግሞ በአእምሮ በኩል የሚመጡትን ፕሮፌሰር ዮናስ እነሱን ደግሞ ይዳሰሳቸዋል። እርሱ በዚህ ሙያ የተካነ ስለሆነ
መልካም። ፕሮፌሰር ዮናስ ቀደም ሲል ፕሮፌሰር ጥላሁን እንዳሉት በቀጥታ የአእምሮ ጤናን የሚመለከቱትን ደግሞ መልከት እናደርግ። ምን አይነት የአእምሮ ጤና መታወክ ችግሮች ናቸው እንዲህ ባለ እንደ ኢትዮጵያ ባለው ግጭት ውስጥ የተስተዋለው? አንዳንዶች ከአንድ ቀዬ ወይም ከአንድ ቦታ ብቻ አይደለም፣ ቀድሞ ከተፈናቅለው ከተጠለሉበትም እንደገና የመፈናቀል እድል የገጠማቸው አሉ። ሁለት ሶስት የተፈናቀሉ አሉ። የሚቀጥለው በሰላም መቆየት የሚችሉበት ስለመሆኑ እርግጠኛ ባለ ሁኔታ ውስጥ የሚኖሩ አሉ። እንዲህ ባለ ተደራራቢ ሁኔታ ህይወቱን ያጣ ሰው ከመካከላቸው የሚያውቁት ሊኖር ይችላል። እድሜ ልክ ያፈሩት ንብረት በትነው ነው የሚሄዱት። ምንም ይሁን ምን ያለቻቸውን ነገር አጥተው ነው የሚሄዱት። እና እነኚህ ሁሉ ተደራራቢ ችግሮች ሲከሰቱ እንዴት ነው የሰው ልጅ የሚቋቋመውስ የሚል ጥያቄም ያስነሳል። ነገር ግን የትኞቹ የአእምሮ ጤና ሁከቶች ናቸው እንደው ጎልተው የሚታዩት እንዲህ ባለው ሁኔታ? ፕሮፌሰር ዮናስ።
እሺ፣ አመሰግናለሁ። ፕሮፌሰር ጥላሁን ቅድም ያለው ይሄ መፈናቀል የሚለው ቃል ጥሩ ቃል ነው። ምክንያቱም ሁኔታው ድንገተኛነት ያሳያል ማለት ነው። ወታደራዊ ግጭት፣ በተለይ ይሄ በአሁኑ ጊዜ ኢትዮጵያ ውስጥ ያለ ወታደራዊ ግጭት እስከ በፈረንጆቹ አቆጣጠር ህዳር 3 2020 እንግዲህ በእኛ ወደ ጥቅምት 2013 ድረስ እስከዛች ቀን ድረስ ሁሉ ሰው ኑሮውን ይኖር ነበር። ስራም ሄደው ስራ ይሄዳል፣ ቤተሰብም ኑሮውን ይሄዳል እና በድንገት ነው የተለወጠው። ስለዚህ ይሄ ድንገተኛ ከጊዜ አንጻር ታይም ቬሪየብል አንድ ወታደራዊ ግጭት አንድን ግለሰብ ላይ ድንገተኛ ለውጥ ሲያመጣ ጊዜ አይሰጠውም ለማለት ነው። ለመለማመድ አጀስትመንት ፌዝ ነገሩን ቀስ እያለ ለመለማመድ ጊዜ ስላልነበረ ያ ቅጽበታዊ ነገር አእምሮ ላይ ተጽዕኖ ያመጣል። አንድ ይሄ ነው። ሁለተኛ ድሮ ከዚህ በፊት ለእንደዚህ አይነት የተጋለጠ ሰው የዛሬ 20 ዓመት 30 ዓመት 10 ዓመት ወይ 5 ዓመት በፊት የተጋለጠ ሰው እንደገና በተመሳሳይ ግጭት ውስጥ በተለይ ሲቪል የሆኑ ሰዎች ያልተዘጋጁ ወታደር ምናልባት ይዘጋጃል፣ ትሬኒንግ ያደርጋል፣ ሁሌ ይዘጋጃል። በተለይ ይሄ ሲቪሉ ግን ከዚህ በፊት ያልጠበቀው ነገር ነው። ከዚህ በአጋጣሚ ለእንደዚህ አይነት ተመሳሳይ ችግር ተጋልጦ ከነበረ ያንን ሪኪንድል ተመልሶ እንደገና ሊለኩሰው ረመጡን ፍሙን ከፍ ከፍ አድርጎ ሊያመጣው ይችላል ማለት ነው በስነ አእምሮ ላይ። ይሄ አንዱ ነው። ሌላው እንግዲህ በግለሰብና በህብረተሰብ ደረጃ አንድ ከፍተኛ አደጋ ከተለመደ ውጪ አንድ በጣም በጣም አደገኛ ነገር ሰው ካጋጠመው፣ ለምሳሌ ያክል በመኪና አደጋ አንዳንድ ጊዜ 4-5 ሰው ሰውነቱ ተሰባብሮ ተቆራርጦ ያዩ ሰዎች ይሄ ትልቅ መረበሽ ሊፈጥር ይችላል በግለሰብ ደረጃ። ወታደራዊ ግጭት ግን በህብረተሰብ ደረጃ ነው። በአንድ በኩል በህብረተሰብ ደረጃ መሆኑ አንዱ አንዱን ለመርዳት አንዱ አንዱን አይዞህ ለማለት ያስችላል። በሌላ በኩል ደግሞ የባሰ ግጭቶችንም ሊያባብስ ይችላል። ስለዚህ በግለሰብ ደረጃ ወይስ በህብረተሰብ ደረጃ? እንደገና በግለሰብ ደረጃ ከወሰድነው ይሄ አይነት ድንገተኛ ወታደራዊ ግጭት በግለሰቡ ላይ በውስጥ ሰውነቱ ውስጥ ለውጦች ሊያመጣ ይችላል። ለምሳሌ ያክል ይሄ ኦቶኖሚክ የምንለው የልብ ትርታ፣ ትንፋሽ፣ እነዚህን ሁሉ የሚቆጣጠረው የአንጎል ክፍል አንድ አይነት ነው። ትልቅ ነርቭ አለ፣ ቬገስ ነርቭ፣ ከአንጎል ተነስቶ እስከ አንጀት ታች ድረስ የሚሄድ እና ቅርንጫፍ ለልብ ሰጥቶ ያልፋል፣ ለሳምባ ቅርንጫፍ ሰጥቶ ያልፋል፣ ከዛ ለጨጓራ፣ ከዛ ለትንሹ አንጀት፣ ለትልቁ አንጀት እና ይሄ እና ደግሞ ከሽንት መሽናትም ጋር ተያይዞ ላሉትም ሲስተም እሱ ነው እንትን የሚለው እና ይሄ ትልቁ የመቆጣጠሪያ የነርቭ መቆጣጠሪያ ክፍል ለከፍተኛ አስደንጋጭ የውጭ ሁኔታዎች በዛ አይነት ነገር ተጽዕኖ ይደርስበታል። ምክንያቱም ይሄ በተወሰነ ደረጃ ፍላይት ኦር ፋይት የምንለው ማለትም ወይ ለመከላከል ወይም ለመሸሽ ሰውነታችን ውስጥ የተሰራው እንግዲህ አደጋ ጊዜ እንዲጠቅመን ሆኖ ነው። ግን በሰላም ጊዜ አንዳንዴ ያ ችግር ልክ ጦርነት እንዳለም ሊሰማው ይችላል እና ይሄ ተደጋግሞ እንዲህ አይነት ስሜት እና መለዋወጦች ሰውነት ውስጥ ተደጋግሞ ሲታዩ ይሄ ለበለጠ ችግር ሊያጋልጥ ይችላል። ሌላው እንግዲህ ስነ ልቦናዊ ሳይኮሎጂካል የሚባለው እንግዲህ ጦርነቱን ምን አመጣው፣ እንዴት መጣ ይሄ ነገር፣ ለምንድን ነው እኛ በራችን ላይ መጣው፣ ይሄ ግለሰቡ ምን ያክል መንፈሱ ይሰበራል የሚለውንም በተወሰነ ደረጃ ተጽዕኖ ሊኖረው ይችላል። አሁን ለምሳሌ የቪየትናም ጦርነት ጊዜ አንዳንድ በሽተኞችም ነበሩ እኔ ከቪየትናም የተመለሱ በዚህ የአእምሮ ችግር ያጋጠማቸው ስጠይቃቸው ከሁሉ በጣም የሚቆረቁራቸው ከጦርነት ሲመለሱ መንግስት ነው የላካቸው። እዛ ለቱሪዝም አልሄዱም፣ ታዘው ነው የሄዱት። ከዛ ሲመለሱ የአሜሪካ ህዝብ አንዳንድ ቦታ በጥሩ አልተቀበላቸው። ልክ እንደ አንዳንድ ቦታ የሰደቧቸውም አሉ፣ አጣጣሉም በዜና ማሰራጫ የሄዱበትን አላማ ማጣጣል፣ ይሄ ትልቅ የልብ ስብራት የፈጠረባቸው ወታደሮች ለእንደዚህ የመንፈስ መረበሽ ተጋልጠዋል። እንግዲህ ይሄ ሳይኮሎጂካል ፋክተር ምንድነው ጦርነቱን ያመጣው፣ የነቀየ ላይ እንዴት ሊመጣ ቻለ ጦርነቱ? ይሄንን መልስ ማግኘት ይፈልጋሉ ተፈናቃዮች። ለዚህ የሚያገኙት መልስ ምን ያክል ተጽዕኖ ሊያመጣ ይችላል? አንዳንዱ እንዴት ይሄን ነገር በመሰለኝ መከታለው ዋጋለ ሊሰራ፣ አንዳንዱ አለቀልኝ ከዚህ በኋላ ኑሮ የለኝም ብሎ ተስፋ ቆርጦ እንትል ይችላል። ይሄ እንግዲህ ኢንዲቪጁዋል ፋክተር የግለሰቡ ፋክተር ማለት ነው። እና ዋናው በተወሰነ ደረጃ ማንኛውም ሰው ከፍተኛ አደጋ ድንገተኛ ለውጥ ሲመጣ የተወሰነ ስሜት መላወጥ ሊያመጣ ይችላል። ነገር ግን ሁሉም ሰው ተመሳሳይ ባህሪ ያሳያል ማለት አይደለም። ሁሉም ሰው ላይ የስነአምሮ ችግሩ ተመሳሳይ ነው ማለት አይቻልም። ምክንያቱም በእንግሊዝኛ ይሄ ኤ አድቨርስ ኢቨንት እና ኢሞሽናል ኮንሲኩዌንስ ሲ፣ በሁለቱ በኤ እና ሲ መሃል ቢ አለ፣ ቢሊፍ። የግለሰቡ በእንግሊዝኛ ኢምፕሊሲት ኦር ኤክስፕሊሲት ኢቫሉዌሽን ኦፍ ዘ አድቨርስ ኢቨንት፣ ያጋጠመውን ፈተና በምን መንገድ ግለሰቡ ይወስደዋል። የግለሰቡ አስተሳሰብ፣ ለዓለም ያለው አመለካከት፣ ለሌሎች ያለው አመለካከት፣ ስፒሪቹዋል መንፈሳዊ ህይወቱ፣ ያ ሁሉ ይወስነዋል ማለት ነው። እና ብዙ ነገሮች ነው። ወታደራዊ ግጭቱ ብቻ ሳይሆን የግለሰቡም ሁኔታ ያለበት ሁኔታ ውጤቱን ይወስናል ማለት ነው።
መልካም። የቱን ያህል ውስብስብ መሆኑን ነው በሁለቱም ደረጃዎች በአእምሮ ጤናው የሚሆን በተላላፊ በሽታዎች እና ተላላፊ ባልሆኑ ሌሎች በሽታዎች እነኚህ ሰዎች የሚጋለጡበትን ሁኔታ የተመለከታችሁት። መጠነ ሰፊ መሆኑም በመቶ ሺዎች ነው የምናወራው ቁጥር። ከአንድ አካባቢ ብቻም አይደለም የምናወራው፣ አብዛኛውን የሰሜን ኢትዮጵያ አካባቢ ያካለለ ነው። የጦርነቱም ወይም የግጭቱን መጠን በሰፋ ቁጥር ረጂዎቹም ተረጂ የሚሆንበት ሁኔታ ሁሉ እየተፈጠረ ነው። አንድ ቦታ ተቀብለዋቸው ሲያስተናግዷቸው የነበሩ ሰዎች አብረዋቸው ተረጂ ሆነው ሌላ ቦታ ተፈናቅለው በዘገባዎች ያገኘንበት ጊዜ አለ። እንዲህ ባለው ሁኔታ የመፍትሄ አማራጮች ቀላል እንዳልሆኑ፣ ቅደም ተከተላቸውም ዛሬን የሚበላ የሚላስ የሚቀመስ ማግኘት እና ማደር ቅድሚያ የሚሰጠው መሆኑንም እንረዳለን። ነገር ግን ዞሮ ዞሮ እነዚህ ሰዎች ያሉበትን ሁኔታ ለመርዳት የሚያስችሉ አቅም የሚሰጡ ሁኔታዎችን ለመፍጠር ነው እና የምትወያዩት። ፕሮፌሰር ጥላሁን ወደ እርስዎ ነው የምመጣው። የትኞቹ አጣዳፊ ጠባይ ይኖራቸው ይሆን? ብዙ ችግር ባለበት ቀደም ብሎ አንዱን ትኩረት መስጠት እንደ ዘዴም ሊወሰድ ይችላል እና የቱ ፋታ ይሰጣል፣ የትኛው አጣዳፊ ነው ቀላል ሆኖ በቀላሉ ሊታከም እና ጉልበት ሊሰጥ ይችላል የሚሉትን ሁሉ መመልከት ይፈልጋል። መከላከልስ የሚቻሉ አሉ ወይ? ከነኚህ ውስጥ ምን አይነት ሁኔታዎች በግለሰብ ደረጃ በአካባቢ ባሉም ሆነ በቤተሰብ ደረጃ እንደው በአቅማቸው ትኩረት ሊሰጧቸው ይችላሉ? ደጋግሜ እንዳልኩት መጠነ ሰፊ ችግር በወሬ እንደሚነገረው ቀላል ያልሆነ ነው እና አማራጮቹን ለመፈንጠቅ ያህል አንዳንድ ሀሳቦችን ብናነሳ። ፕሮፌሰር ጥላሁን፣
ልክ ነው፣ ይሄ በጣም መጠነ ሰፊ የሆነ ችግር ነው እንዳልከው። እና አንዱም አንተን ለማመስገን የምፈልገው በዚህ ሁኔታ ኢትዮጵያ ውስጥ አሁን የተከሰተው ችግር የሚቆምበት ጊዜ ይመጣል፣ ጦርነቱ የሚያበቃበት ጊዜ ይመጣል። ነገር ግን ችግሩ ያቆማል ማለት አይደለም። መገዳደል ላይኖር ይችላል። ነገር ግን ዓመታት የሚቆዩ ችግሮች በህዝባችን ላይ እንደሚቆይ ይሄ ተደጋግሞ የታየ ነገር ነው። እንዳውም በብዙ ቦታዎች ላይ አፍሪካ ውስጥ እንደዚህ አይነት ግጭቶች በተፈጠሩባቸው ቦታዎች ላይ በተደረጉ ጥናቶች የሚያመለክቱት ጦርነቱ ካቆመ በኋላ ለዓመታት ብዙ ሰዎች መጎዳት ብቻ ሳይሆን መሞትም ጭምር እንዳውም በጦርነት በጥይት ከተገደሉት ሰዎች ይበልጥ 9 እጥፍ፣ አንድ ጥናት እንደሚያመለክተው 9 እጥፍ ሰዎች የሚሞቱት ከዛ መንስኤ በሆነ መዘዙ ጦርነት የሆነ ነገር ግን ሰዎች የሚሞቱባቸው ሁኔታዎች የተለያየ ምክንያቶች ይመስላሉ። ነገር ግን መነሻው ያ ከመጀመሪያው ጀምሮ የነበረው የጦርነት አርምድ ኮንፍሊክት የሚባለው ነው። እና ላመስግን የፈለግኩበት ምንድን ነው፣ ይሄ አሁን ተጀመረ፣ ነገር ግን መፍትሄዎቹ በተለያየ መንገድ ሊመጡ የሚያስፈልጋቸው ህዝባችንን እየጎዱ የሚቆዩ ነገሮች እንደሆኑ፣ ወዲያው ጦርነቱ ሲያቆም ሌላው ነገር ሁሉ ሰላም ይሆናል ማለት አይደለም። ችግረኞች በችግራቸው ይቆያሉ ማለት ነው። ስለዚህ አጣዳፊዎች የምንላቸው ነገሮች አሉ። እንግዲህ በበሽታ በኩል ያየናቸው እንደሆነ ያው ከበሽታ ጋር የምናያይዘው ምግብን ነው። ምግብ ራሱ መድኃኒት ነው። እና የምግብ አቅርቦት እጅግ አስፈላጊ እንደሆነ ነው የምናየው። በተለይም ደግሞ በወጣቶች ላይ፣ በልጆች ላይ፣ በህፃናት ላይ የምግብ አቅርቦት በሚቀንስበት ጊዜ እነዚህ ልጆች አእምሯቸው ደካማ ይሆናል። በሚያንሱበት ጊዜ ለዚህ ነው ህፃናት የሚመዘኑት። በሚቀጭጩበት ጊዜ የአእምሮ ችሎታቸው እየቀነሰ የሚሄድበት ሁኔታ አለና ቢተርፉ እንኳን ከሞት እነዚህ ልጆች ችግር ላይ ይወድቃሉ ለተቀረው ዘመናቸው በሙሉ ማለት ነውና የምግብ አቅርቦት በጣም በአጣዳፊነት አስፈላጊ ነው። ከምግብ ጋር ተያይዞ ያለ ደግሞ የንጹህ ውሃ አቅርቦት ነው። የንጹህ ውሃ አቅርቦት በጣም በጣም አስፈላጊ ነው። ሰዎች ብዙ ጊዜ ስንመለከታቸው የት ነው ያሉት? የት ነው የሚኖሩት? በእንደላ አሁን የተፈናቀሉ ሰዎች ከአንድ ቀበሌ ከአንድ ሰፈር ወደ ሌላ ከተማ በሚሄዱበት ጊዜ እዛ ያለው ህዝብ ራሱ የሞላና የተረፈው ህዝብ አይደለም። ኑሮውኑ ከእጅ ወደ አፍ የሚኖር በጣም ብዙ ህዝብ ነው ያለው። አሁን እነዚህ ሰዎች በሚጨመሩበት ጊዜ አሁን ከተሞችን እንኳን መጥቀስ ይቻላል ኢትዮጵያ ውስጥ በሚጨመሩበት ጊዜ በብዛት ሆነው ጥቂት ቁጥር ሲሆን አንድ ነገር ነው። በብዛት ሲመጡ ግን አሁን እነዛ መጪዎቹ ሰዎች ተፈናቃዮቹ ማለት ነው አሁን እንግዲህ ውሃውንም ሊጋሩ ነው፣ ምግቡንም ሊጋሩ ነው፣ ህክምና አገልግሎቱንም ሊጋሩ ነው። ሌላ ቀርቶ ትምህርት ቤትም እንኳን ልጆቹ ትምህርት ቤት መሄድ ያንንም ሊጋሩ ነው እነዚህ። እና ያ ቋሚ ነዋሪው ህዝብ ድጋፍ ያስፈልገዋል።
አድማጮች ውይይቱ አልተቋጨም። ተከታዩን በነገው ምሽት የጤና ፕሮግራማችን እናቀርባለን። ሙሉውን ዝግጅትም በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን።
ለእስር የበቃችበትን ሎሚ ተራ ተራን ጨምሮ በህዝብ ዘንድ ተወዳጅነት ባተረፉላት ወይ ፍቅር አይኔ ተፈጠረው እና ትዳር ጥሩ ነው የሚሉትን በመሳሰሉ የሙዚቃ ስራዎቿ ትታወቃለች።
ተዋናይና ተወዛዋዥም ነበረች።
ከዚህ ዓለም በሞት የተለየችው አንጋፋ ድምፃዊትና ሁለገብ የመድረክ ሰው ጠለላ ከበደ።
አንጋፋው ድምፃዊ መልካሙ ተበጀ ከረጅም ጊዜ በኋላ ከምስጋና ቀን ማግስት ነው የተገናኘ ነው እና እንኳንም ለዚህ ቀን አደረሰ።
እንኳን አብሮ አደረሰናል።
በዚህ ሳምንት መጀመሪያ ግድም አንጋፋ ድምፃዊትና የመድረክ ሰው ተለላ ከበደ ከዚህ ዓለም በሞት ተለይታለች። በብሔራዊ ቲያትር አብረህ የመስራት እድል እንደነበረህ ነው የተረዳሁት። ስንቶች እንደሚያውቁ ባላውቅም በአንጋፋ እውቅ ድምፃዊነት ብቻ ሳይሆን በመድረክም ተጫውተሃል ብዙ ጊዜና ታስታውሳለህ አብራችሁ የነበራችሁበትን ጊዜ የሰራችኋቸውን ስራዎች መቼ ነው ዘመኑ ትዝ የሚልህን ብታጫውተን?
አዎ፣ እንግዲህ በ1957 መጨረሻ ለ58 መግቢያ ላይ ነው ለመጀመሪያ ጊዜ ቀዳማዊ ኃይለ ሥላሴ ቲያትር መድረክ ላይ ወጥቼ የተጫወትኩት። ከዛ ጊዜ ጀምሮ ቅርበት ነው የማውቃት። ከዛ በፊትም ያው በዝና በነበራት የዘፋኝነት ሙያ በየመጽሔቱ የሽፋን ላይ ሁላ ትወጣ ነበረ። ከቀዳማዊ ኃይለ ሥላሴ ቲያትር ተለላ ከበደ፣ ምኒልክ ናቸው፣ ከክቡር ዘበኛ ብዙነሽ በቀለ፣ ጥላሁን ገሰሰ እየተባለ እንደሚወጣ ሁሉ እሷም በእንደዛ አይነት ደረጃ ላይ ነበረ የምታየው። እኔም ከገባው በኋላ ያው በዘመናዊ ኦርኬስትራም በባህል ኦርኬስትራም በድምፃዊነት ትጫወት ነበረ። በውዝዋዜም ትሳተፍ ነበር። በተዋናይነት ደግሞ የተለየ ተሰጥኦ ያላት በጣም እንደው ለምሳሌ ያህል በቴዎድሮስ ቲያትር ላይ የደጃዝማች ግርማቸው ተክለ ሐዋርያት ድርሰት ላይ ተዋበችን ሆና ነበረ የምትጫወተው። ትልቅ ተሰጥኦ ያላት የተለየች ሰው ነች። ጋይ ጸጋዬም እናት አለም ጠኑ ቲያትር ላይ ግን ያንበርብርን ሆና ነበር የምትጫወተው። ሁለገብ ነች እና ይሄ በጣም ለትውልድ ምሳሌ የሚሆን ነው። ምክንያቱም ሁለገብ የሆነ ስራ የሚሰሩ በአሁኑ ጊዜ እንደዛ አይነት ተሰጥኦ ያላቸው ሰዎችን እንጃ በጣም በእውነቱ ትንሽ ነው ይመስለኝ። በተለየ ባህሪዋ ደግሞ በጣም ደግ ሰው ነች። መቀላቀል ነው የምትወድ። ሌላው ደግሞ ባህሪዋ በፍጹም ሰው ሲጠቃ አትወድም፣ መጠቃት አትወድም። በተለየ ባህሪዋ ምንም ብትይ ለብቻዋ የምትታገል ነው። ለብቻዋ አጋር ምንም አትፈልግም። አንድ የማይሆን ነገር ሲያጋጥማት፣ አንድ ያልሆነ ነገር ሲመጣ ፊት ለፊት ነው የምትጋፈጥ። ወደኋላ የምትል አይደለችም። በጣም ኃይለኛ ነች። ለእውነት ነው የምልህ፣ ለእውነት ለሆነ ነገር የተለየ ባህሪዋ ያ ነው። ህይወቷን በሙሉ በቃ እየታገለች ነው ያሳለፈች። በሙያም ያ የታወቀ ነው። ድምፃዊም ነች፣ ተዋናይም ነች፣ ተዋናይትም ነች።
ሁለገብ የጥበብ ሰው መሆኗን ይነገርከል።
ልዩ ባህሪዋ ደግሞ በጣም ደግ ነች። በቃ ተሰባስቦ ክፍለ ሀገር በምንዞርበት ለአንድ ወር በምንዞርበት ጊዜ በቃ እሉ ጋር ምን አለ ምን ይኖራል ምናምን እየተባባል ነው የምትሄደው እና ጥሩ ሰው ነበረች።
መልካም እንግዲህ የረጅም ዓመት የሙያ አጋርነት ነው እና የምታጫውተን አብራችሁ የሰራችኋቸው የምታስታውሳቸው ስራዎች አሉ በተዋናይነት የሚሆን በድምፅ?
የመጀመሪያ ጊዜ እዛ መድረክ ላይ ስወጣ የእንቁጣጣችን ዜማ የሚያህል ታዋቂ ባይሆንም ለመጀመሪያ ጊዜ ከእሷ ጋር እየተቀባበልን ዘፍነናል። ከኔ ጋር አዲስ ዜማ ሰማይ መጥራትና የአየሩ ሽታ አቤት ሲያስደስት በጣም ሲያውት በእርጋታ የሚል እኔ ላለው እሷ ትላለች። እንደዚህ የተቋጠል የሰራ ነው አለ። 57 መግቢያው ላይ ይሁን በ58 ብቻ ከሁለት አንዱ ነው የሚሆነው አረጋገጥ ባልችልም፣
ይህን ያህል ካስታወስክ ጊዜው ሩቅ ነው። ከ50 በፊት የሆነ ነገር ነው እና
ሁልጊዜም ደግሞ አንድ ላይ ነው የምንሰራው። መልካሙ ተበጀ ይባላል፣ እንደዚህ ኮስት ናቸው ይባላል። አንድ መድረክ ላይ ነው ሁላችን የምንሰራው እና ምንም የምንለያይ ነገር አይደለም። አንዳችን ስንዘፍን አንዳችን ከኋላ እንቀበላለን። እንደዚህ የሆነ ነው እንሰራ የነበረው። አንድ ላይ ነን በዘፈኑ በቲያትርም እንደዚሁ። እኔም በሚጫወትበት ጊዜ ቲያትርም ሲጫወት አብረን እንጫወታለን። እንደዛ ነው
መልካሙ። በጣም ከበርካታ የጠለላ ከበደ ስራዎች ገኖ የሚወጣ እንደ ድምፃዊ የምታስታውሰውና የምትወደው በጊዜውም በህዝብ ዘንድ ከፍ ያለ ተቀባይነት አግኝተዋል የምትለው የትኛው ስራው አይሆን የትኛው ሙዚቃ ነው?
ብዙ ናቸው። በጨረሻ ላይ ሎሚ ተራ ተራ ገኖ ወጥቶ ነበር። አይ ፍቅር የሚለው ዘፈኗ እስካሁን ድረስም ከሰው ጆሮ ያልጠፋ ነው። ሌቱ ነው አይ ፍቅር የሚለው ብለን ደግሞ ዝፈንዳለ።
ለማስታወስ እየጣርኩ ነበር የትኛው እንደሆነ ለአድማጮች ለመጋበዝ።
ሁሉ ጊዜ የምትሰራቸው ስራዎች ጥሩዎች ናቸው በእውነት።
ለየት ያለ ግጥምጥሞች የተስተዋለበት ልዩ ሁኔታም ጠቀስ አድርገህልኝ ነበር። እስኪ እሱንም ንገረን።
እሺ፣ የአጋጣሚ ነገር ልነግርህ ብዬ ነው። እሷ በስደት የተወለደችው ኬንያ ነው። ኬንያ ተወልዳ እንግዲህ ህይወቷን እያሳለፈችው ኢትዮጵያ ውስጥ ነው። ያው አሁን በመጨረሻ ደግሞ በስደት አሜሪካን ሀገር መጣ። ልክ በተወለደችበት እለት በ83 ዓመቷ ነው የሞተችው። የሚገርም ነገር እና ግጥምጥሞሹን ልንገር ብዬ ነው። እንዳውም ልደቴም ፈሰሰ ይከበራል እኮ እያሬ ትናገር ነበረ ሆስፒታል መሆና እና ትንሽ በቃ ነገሩ ያስገርማል ለማለት ያህል ነው። የቀብሯ ስነ ስርዓቱ ደግሞ በቅድስት ስላሴ ቤተክርስቲያን ነው የተፈጸመው። ሌላው ደግሞ ለማስታወስ ብዬ ገፋፍቶኝ አጭር ግጥም አለኝ።
ግጥሙ በአቅራቢያ ካለ ልታነብልን ትችላለህ?
እሺ። የሙያችን ቀደምት እናት የሁለገብ ተምሳሌት፣ ድምፃዊት፣ ተወዛዋዥ፣ ልበ ሙሉ ተዋናይ፣ እንቢ ባይ አትንኩን ባይ ለሐሰት የማትመጪ፣ እድሜሽን ሙሉ ለሐቅ በትግል ስትሟገቺ፣ በመጣው ሁሉ መንግስት ስትታሰሪ ስትፈቺ፣ ለድሃ ተቆርቋሪ ለደካሞች አጋር ሆነሽ፣ መታገል ብቻ ሳይሆን ተነሱ ታገሉ ብለሽ፣ ብሉልኝ ጠጡልኝ ባይ ጠሉ ጠለላ ደግነሽ፣ ብዙ የሞት ድግስ አልፈሽ፣ ዛሬ ሳይታገሉሽ አሜን ብለሽ ተሸነፍሽ። የልብ የሚያውቀው ፈጣሪ ቦታ ይስጥልን ለነፍስሽ። ውስጤ የተሰማኝ ጠቅላላ የተፈጥሮ ማንነት ለመግለጽ ባልችልም በዚህ መልኩ ነው ያሰፈርኩት። ስለጠየቀኝ በጣም አመሰግናለሁ። ከውስጤ የተናገርኩት በቂ ሆኖ ከወጣልኝም እግዚአብሔር ይመስገን ጥሩ ነው። በቃ በተረፈ ለእሷ ውለታ ይሄ ይበቃል ብዬ የምናገረው አይደለም።
የሙያ ህጋርህን የረጅም ጊዜ ጓደኛህን ያስታወስክበትን በቃላት የነገርከንን በጥሩ ግጥምም መልሰ አሰምተህናል። በሌላ አጋጣሚ መልሼ እንደማገኝ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ።
አብሮ ይስጥልን። እግዚአብሔር ይስጥልኝ። ደህና ሁኑ።
ፍቅርተ ደሳለኝ ሌላዋ ከረዥም ጊዜ የጠለላ ከበደ ጓደኞችና የሙያ አጋሮች አንዷ ናት።
በዚያ በራቀ ዘመን ለእስር የበቁባቸውን ጊዜያትም ታስታውሳለች።
እኔ መቼም ጠለላ ከበደ ማለት በጣም የቅርብ ጓደኛዬ ነች። ብዙ አብረን ሰርተናል። ብዙ ክፍላት ሀገሮችን አብረን ዞረናል ለረጅም ዓመታት። እኔ ብሔራዊ ቲያትር 34 ዓመት ነው ያገለገልኩት። እኔ በ57 ዓመተ ምህረት ነው የተቀጠርኩት። የእሷ ግን ከዛ በፊት ነው የቆየች ናት እሷ። እና ብዙ ነገር እንግዲህ የማረሳቸው ውድ የሆኑ ጓደኞቼ እትዬ አስናቅዬ፣ ታላቅ እህቴ፣ ጓደኛዬ፣ የሙያ ባልደረባዬ፣ አክባሪ፣ በጣም ብዙ ነገር ያስተማረች ናት። ጠለላ ደግሞ ከዛ በላይ በጣም የቅርብ ጓደኛዬ ናት እና ተለያይተን አናቅም። ብሔራዊ ቲያትር በምንሰራበት ሰዓት እኔ ያው የዘመናዊ ዘፋኝ ስለነበርኩኝ እሷ ባህልም ውዝዋዜም ቲያትርም ስትሰራ ነበር እና ብዙ ስራዎች ላይ ስትሳተፍ የነበረች ናት እሷ። እኔ ግን ድምፃዊ ነበርኩኝ መጀመሪያ ላይ እና ለረጅም ዓመት ከዛ በኋላ ነው ወደ ቲያትር የመጣ።
መድረክ ላይ አብራችሁ የሰራችሁ ቲያትር አለ የሚያስታውሱት?
እሷ በእርግጥ መሪ ተዋናይ ሆና ነበር የምትሰራው። ወራየሁ ንጋቱ መጨረሻ እንደ እብድ ሆኖ የሚሰራበት የጸጋ ገብረመድህን ድርሰት ነው። 22/6 ወር ዘፈንም አብረን ዘፍነናል እና እሷ እና በጣም የቅርብ ጓደኛ ናት። ስንወጣ እንኳን ክፍለ ሀገር ስንሄድ እኔ እና እሷ አንድ አልጋ ላይ ነው የምንተኛው። ተለያይተን አናውቅም ለረጅም ዓመት። ብዙ ችግሮችን አሳልፈናል እዛ ቤት ውስጥ። ያው ታውቃለህ፣ እንደ ዛሬ የገንዘብ ፍለጋ ሳይሆን ለሙያው ክብር፣ የኦዲየንስን ፍቅር ለማግኘት ነበር የምንሰራው። እግዚአብሔር ይመስገን መቼም ምግብ ሰጥቶናል ያው እና እስካሁን አቆይቶናል። ያ አስተዋጽኦችን በንጹህ ስለሰራ በጣም ታላቅ ሰው ነበረች። እኔ ስታሰር እሷ ጥያቄ ነበረች፣ እሷ ስትታሰር ደግሞ እኔ ጥያቄዋ ነበርኩ። እንዲህ እንዲሆነን ብዙ ነገሮችን አሳልፈናል እና እንግዲህ ያው ሳይሳካ ቀረ። እሷ ከሀገር ወጣች። ሁላችንም ነገራችን ፍቅር አለ ግን እንደሷ አልተጋፈጥም። ምክንያቱም አንችለውም። እሷ ዝም ብላ ብልጭ ሆነ ትግል ነው የምትታገለው እና በዚያ አገሯን ለቃ ልትወጣ ቻለች። ደረቅ ራሷን ጠጉሏን ተላጭታ በነ ፕሮፌሰር አስራት ጊዜ የነበረውን ነገር ያው ታውቃለህ መቼም ብዙ ነገሮች አልፈዋል እና እሷ ከአንድም ሁለቴ ሶስቴ ታስራለች፣ እኔም አንድ ሁለቴ ታስር ያለሁ እና እንጠያየቅ ነበር፣ እንረዳዳ ነበር።
ወይዘሮ ፍቅርተ የተለመደ ነገር አይደለም፣ ግን እናንተ ደጋግማችሁ ታስራችኋል። እንደነገሩኝ ጠለላም ታስረዋል ደጋግሞ፣ እርሶም ታስረዋል። አንዳችን ሌላችንን እንጠይቅ ነበር ስንታሰር ብለዋል። ብዙዎቹ ከዘፈናችኋቸው ዘፈኖች ጋር የሚያያዙ ይመስለኛል። ያስታውሳሉ የታሰራችሁባቸውን በየትኞቹ ዘፈኖች መቼ እንደሆነ?
የእኔ ለየት ይላል። የእሷ በመጀመሪያ በሎሚ ተራተራን ታሰረችው። በዛ ያው እሷ ብቻ አይደሉም፣ ነጌታቸው ደባቂ ላለበት ደራሽ ስሉ ነበረ፣ ሌሎችም የሙዚቃውን ያዘጋጁ ነበሩ። ያው እሷ መጨረሻ ላይ እግዚአብሔር ጥልቅ ነው ወጡ ሁለቱም። ጌታቸው ድባል ግን ያው ጓደኛችን ነው፣ ለእሷ ልክ እንደ ወንድሟ ነው ይበልጥ አለ ሁላችንም ለእኔም ለእሷም። እና በዛ ምክንያት የታሰሩ ጊዜ የጠይቃት ነበር። እንዳውም ልጆቿን ሁሉ ምጎበኘ ነበርኩ ቤት ውስጥ ማለት እና ከዛ በኋላ ወጣች። እንደገና ያው እኔ ደግሞ ታሰሩ።
የስሩ መንስኤ ምን ነበር? በምን ምክንያት ሊታሰሩ ቻሉ? ወይዘሮ ፍቅርተ
እኔ የታሰርኩበት ምክንያት ብሔራዊ ቲያትር ትንሽ የአስተዳደር ጉዳይ ችግር ነበረ። በዛ ብዙ ሰልፍ ሁሉ ወጥተናል። እሷም ከስራ ተባራ እንደውም እንዳትገቢ ተብላ ተከልክላ በዘበኛ እንዳትገባ ተደርጋ ነበረ። ትንሽ ልዩነት ነበረ ያለና በዛ ያው እኔ እሷ ብትወጣም እኔ በጣም እታገል ነበር። ምክንያቱም ነገሩ የሚያሳዝን ነው። አንደኛ ጡረታ የለንም፣ ሁለተኛ የመንግስት ሕክምና የለንም፣ ሌላው ደግሞ የመንግስት ቋሚ ተቀጣሪ አይደለንም። እንዲሁ ዝም ብለን በአየር ላይ ተንጠለጠል ነበር እና እንደ ቀን ሰራተኛ ወጣ ብሎ ማባረር ብቻ ነበር። ያንን በማየት ልጆቻችን ደበበ እሸቱ እሱም ተባሯል፣ ወጋየሁ ንጋቱ እነሱ ሁሉ አብረን እንታገል ነበር። እንዳውም ትዝ ይለኛል ወጋየሁ ንጋቱ ቤት ነበረ ስብሰባ ምንም እናደርገው እና ገልጡ ሰራተኛ ከኛ ጋር ነበር እና ይታገል ነበር። በዛ ምክንያት እንደውም እያስናቁ ከፍ ያለ ደሞዝ ሁሉ ተጨምሮላት ደሞዝን አልፈልግም ብላ ከኛ ጋር ነው ስታገል የነበረው እና በዛ ሰልፍ ሁሉ ወጥተናል። 4 ኪሎ አደባባይ ላይ አንድ ሰው ሞቶብናል፣ ብዙ ሰዎች ቆስለዋል። እኛ መጨረሻ ላይ እየታደምን ተይዘን የአድማ መሪዎች ናቸው እየተባል 4 ያህል እኔ ወህኒ ቤት ተሰር ያለውን ብቻዬ፣ ወንዶቹ ደግሞ 4ኛ ክፍለ ጦር ታስረው ነበር 10 ወንዶች፣ እኔ ብቻ ሴት ግን የመጨረሻ ብዙዎቹ ሲታፈሱ በእለቱ አልተያዝኩም ነበረ እና በሌላ ቀን ግን አድነው ነው የያዙት። እንዲህ ተደርገን ብዙ ጉዳት ነበር እና ያንን እኛ በታገል ነው የቋሚ የመንግስት ሰራተኛ ሆነን ሕክምና አግኝተን እንደገና ቋሚ ተቀጣሪ የሆንነው በዛን ጊዜ ነው።
ያደረጋችሁ ጥረት ለውጥ አመጣ ማለት ነው፣ በቋሚ ስራ እንድትቀጠሩ ጥቅማ ጥቅሞች እንዲታሰቡ
አመጣ እና ፍቅረ ስላሴ ወግደረስ በዛን ሰዓት ባለስልጣን ነበሩ። ቤተ መንግስት ተጠርተን ይቅርታ ተጠይቀን መቼም አብዮት ልጆቿን ትበላለች እኛ አላወቅንም ነበረ እና እናንተ ትክክል ነው ጥያቄያችሁ፣ ለሙያችሁም ለስራ ባልደረቦቻችሁም ታግላችኋል፣ እንግዲህ ይቅርታ አድርጉልን፣ ባለማወቅ ነው ታሰራችሁ ተብለን ተለቀቀ። ከነዛ ውስጥ እነ ደበበ አሉበት፣ ወጋየሁ አሉበት፣ ሌሎችም ብዙዎች ተለቀቅን። እግዚአብሔር ይመስገን። እሷ የዛን ጊዜ እኔን በጣም ትጠይቅ ነበር ከቤት የወለበት ጊዜ እና አይዞሽ ትል ነበር። ብቻ ያው ከቤተሰብ እንደ ትማማች ነበር ማለት እችላለሁ። እና እንደዛ ብዙ ነገሮችን አብረን አሳልፈን ይመስገን። ያው ከዛ በኋላ ጡረታም ተገኘ፣ ቋሚ ተቀጣሪም ሆነ የመንግስት ሕክምና ምንም ተገኘ። በዛ ነው በእኛ ትግል ነው።
መልካም የመጨረሻ ጥያቄ ልጠይቀው ወይዘሮ ፍቅርተ፣ እንግዲህ በወጣትነት ዘመናችሁ ነው በ50ዎቹ እና በ60ዎቹ የኢትዮጵያ ቲያትር ራሱ ገና እያደገ ያለበት ጊዜ ነው እና ከእናንተ ቀድሞ በነበሩት ዓመታት ውስጥ አንጋፋዎቹ ሲነግሩን የሴት ተዋናዮች በሌሉበት እንደ ሴት ተመስለው ሁሉ ይጫወቱ እንደነበር ይታወቃል። እናንተ ከመጣችሁ በኋላ ይልቁንም ደግሞ ድምፃዊ በመሆናችሁ አሁን እርስዎም ድምፃዊ መሆናችሁ የቲያትሩን መድረክ የቀየረው ይመስላል። ድምፃዊነታችሁ እንደው የቱን ያህል ተጽዕኖ አድርጓል ይላሉ? ከእርስዎ ልምድ ከእርስዎ አጋጣሚ ጠለላንም ሆነ አስናቀች ወርቁን ሲያስታውሱ።
መቼም በጣም እኔ የሚያሳዝነኝ በዛን ጊዜ ቴክኖሎጂ የለም እንጂ ሁሉም ነገር በስነ ስርዓት ተቀጥቆ ቢቀመጥ ኖሮ በአሁኑ ሰዓት ተሚሰራው ጋራ እንዳ ማልባት እንደው ቅርብ ሚላቸው ሰዎች ይኖሩ ይጥፋ ያርጉልኝ። ምክንያቱም የዛን ጊዜ የነበረ ሚሰራ ስራ በእውነት እንጃ ፊልም ነው የሚመስለኝ አሁን ሳስበው ያ ስራ። ምክንያቱም በጣም የረቀቀ በጣም የሙዚቃው የተውኔቱ በቃ የአርቲስቱ አስቲንግ መድረክ ላይ የሚታየው እንደገና ደግሞ እነዚህ የመድረክ ስለት የሚሰሩት ጥበበኞች እንዴት አይነት ስራ እንደሚሰራ እንዴት አይነት ቲያትር እንደሚሰወን እኔ እንጃ ከአሁኑ ጋር ምንም አይገናኝልኝ። ምክንያቱም ያንን ስለቀረስኩት በውጤ ከአሁኑ ጋር ምንም አይገናኝልኝ። በጣም የረቀቀ ነበር። ያ ባለመቀረጹን ያዝናለሁ። በጣም
በድምፃዊነት መድረክ ላይ ለምሳሌ ቲያትር እየሰራችሁ በዘመናዊ ቲያትር ውስጥ ሙዚቃዊ ድራማ በሚባለው ውስጥ ይደረጋል። እንግዲህ ላልደረስንበትና ላላየነው እንዲገባን ነው። ሙዚቃ ልትጫወቱ ለምሳሌ አንድ ድምፃዊ የሚያንጎራጉርበት ሊኖር ይችላል። መድረክ ላይ የተለመደ ነው፣ ብዙ ጊዜ ይደረጋል።
አዎ ይደረጋል። አሁን እኔ ለምሳሌ ድምፃዊ ዘፋኝ ሆኜ ለብዙ ጊዜ ቆየሁኝ እና አሁን እኔ ራሴ በቲያትር ምን አይነት ጎበዝ ሊሆን ወይ ስተነፎን እያልኩኝ አስብ ነበረ በልጅነቴ ያን ስራ ሰራ። ምክንያቱም ሌሎች ቲያትር ሲሰሩ ሳይ እንዴት ሆነ እኔ ብተውን ብዬም አስብ ነበረ እና እግዚአብሔር ይመስገን መጨረሻ ላይ ግን ትንሽ እድሜ ከፍ እያለ ሲሄድ ብዙም ዘፈኑን አልፈለኩትም እና ወደ ቲያትሩ ነው የገባው። ግን ስገባ እግዚአብሔር ይመስገን እዛ ላይ የምሰራውን አስቲል ለእውነት ከብዙ ተመልካቾች የተሰማ እግዚአብሔር ይመስገን ጥሩ እንደሆነ ነው። እያንዳንዱ ሙያ ስጦታ አለው ነው የምለው። አሁን ፊልም ስሰራ ህዝቡ አሁን በጣም ነው የሚያደንቅ፣ በጣም ነው የሚያከብረኝ እና እኔ ተምሬ አይደለም ከእግዚአብሔር ስለተሰጠኝ ጸጋ ነው የምለው። እግዚአብሔር ይመስገን።
መልካም። ወይዘሮ ፍቅርተ ደሳለኝ አንጋፋ የመድረክ ሰው ድምፃዊ የቅርብ ጓደኛው ጠለላ ከበደን ህይወትና ስራ ለማስታወስ በተሰናዳው ዝግጅት ለነበረን ቆይታ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። እሺ ትራዲኝ
ጠለላ ወደ ዩናይትድ ስቴትስ ከመጣች በኋላም በኪነ ጥበቡ ዘርፍ የበኩሏን የማበርከት እድል አግኝታም ነበር። ይህን የሚመለከተውን ታዲያ ሰዓታችን አልፈቀደምና በሌላ ፕሮግራም እናቀርባለን። ሙሉውንም ዝግጅት በድረ ገጻችንና በማኅበራዊ ገጾቻችን ላይ እናኖራለን። ለአንጋፋዋ ድምፃዊት ቤተሰብ ወዳጅና አድናቂዎቿ መጽናናትን እንመኛለን።
አድማጮቻችን፣ አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ እንደወትረው ሁሉ ዛሬም የታሪክ ገጾችን በሚያገላብጠው ቅንብሩ ከመቶ ዓመታት በላይ ወደ ቀደመ ዘመንና ቦታ ነው የሚወስደን።
ትዝታና ሉላ እንዴት ሰነበታችሁ? ባለፈው 15 ቀን ቀደምት የኢትዮጵያ ነገስታት አቻ ከሆኑ የውጭ አገር መሪዎች ጋራ ደብዳቤዎች ይጻጻፉ እንደነበረ፣ ስጦታዎችም ይለዋወጡ እንደነበረ ተነጋግረናል። በተለይም የቱርክና የኢትዮጵያ ግንኙነት ከ140 ዓመት በላይ እድሜ እንዳስቆጠረም በእስራኤል ኢየሩሳሌም ነዋሪ የሆነው አቶ አማከለ ገበየው ገልጾልናል። አቶ አማከለ ገበየው በዛ በእስራኤል ኢየሩሳሌም የሚገኙትን በርካታ ታሪካዊ ደብዳቤዎችን አሰባስቦ ወደፊት በመጽሐፍ መልክ ለማሳተም በዝግጅት ላይ መሆኑን ገልጾልናል። ዛሬ 15 ቀን አቶ አማከለ ቱርክ ለኢትዮጵያ በኢየሩሳሌም ገዳም ለምትሰራው ደብረገነት ኪዳነ ምሕረት ቤተ ክርስቲያን ህንፃ ማሰሪያ ቦታ እንደሰጠች እና እንደውም ከቱርክ ጋር ያው በሃይማኖትም ጉዳይ ብዙም የሚገናኙ አልነበሩም ሁለቱ ሀገሮች። ነገር ግን ሌሎቹ ሀገሮች እንደ አርመን፣ ግሪክ፣ ግብፅ የመሳሰሉት ያላረጉትን የቱርክ መሪዎች ናቸው ያረጉልን። ይህም ከትውልድ ትውልድ ሊተላለፍ የሚችል አርአያነት ያለው ስራ ነው ብለው አጼ ዮሐንስ እንዴት እንዳመሰገኑ ባለፈው ሳምንት ተጫዋውተናል። የኢትዮጵያ መሪዎች ከውጭ ሀገር መንግስታት ጋር የሚጻጻፏቸውን ደብዳቤዎች ይላላኩ የነበረው እስራኤል ኢየሩሳሌም በሚገኙ አባቶች አማካይነት እንደነበረ አቶ አማከለ ገበየው ዛሬም ያስታውስና የሮምን ሁኔታ ያጫውተናል።
መልእክቶቻቸው ብዙዎቹ ድንቅ ድንቅ ትንቢታዊ ንጉሳዊ አነጋገር ያለባቸው ሲሆኑ፣ እንዲያውም ደስ የሚለው ለመምህር አባ ወልደሰማይት የጻፉት ደብዳቤ ላይ ተመልክቻለሁ።
ምንድናቸው መምህር አባ ወልደሰማይት?
መምህር ወልደሰማይት በኢየሩሳሌም የኢትዮጵያ ገዳማት አበምኔት በሀገሩ አጠራር ራይስ ተብለው የሚጠሩ ታላቅ አባት ደብረገነት ቤተ ክርስቲያን አሳንጸው እዚህ ዛሬ ለትውልድ እንድትታይ ያደረጉ አባት ናቸው እና በዛን ጊዜ ለሮም ንጉሥ ገጸ በረከት አጼ ዮሐንስ አስይዘው ለንጉሱ አምስት ነፍጥ የሚያየው ለሚስቱ ወይም ለባለቤቱ የሚሆን የሴት መሳሪያ የሀገር ባህል ሊሆን ይችላል አበርክተው እንዲመለሱ፣ እንደ ንጉሱም ቃል እንደ እኔ ሆነህ ሁሉን ነገር ተማክረህ ነገሩን ሰምተህ እንድትመጣ ይሁን ብለው የጻፉላቸው ደብዳቤ ጥቅምት 27 ቀን 1877 ዓ.ም እንደተጻፈ እንመለከታለን።
በምን ነበር የሚሄዱት አባቶች? እንዴት ነበር የሚሄዱት?
የቀደሙ ታሪኩ ብዙ ነው። ወደ ኢየሩሳሌም ቅድስት ሀገር ኢየሩሳሌም ለመሄድ በሱዳን በረሃ በግብፅ በረሃ አድርገው ግብፅ ላይ በመርከብ ስዊዝ ካናልን አቋርጠው ከዛ በኋላ በባቡር ኢየሩሳሌም ይደርሱ እንደነበረ ነው። ግን መምህር ወልደሰማይት እዚያው ኢየሩሳሌም ነዋሪ ስለሆኑ ለመልእክቱም የሚመቹ ታማኝ አባት በመሆናቸው ይህንን የንጉሠ ነገሥቱን መልእክት ለሮም ንጉሥ እንዲያደርሱ መላካቸውን ይሄ ደብዳቤ ያመለክታል።
አመሰግናለሁ አቶ አማከለ ገበየው። አድማጮች፣ የዛሬ 15 ቀን እንገናኝ።
ንጉሴን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com፣ የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
አድማጮች፣ አሁን ወደ ስርጭታችን ማገባደጃ ማምራታችን ነው።
አሁን የቀረን
አሁን በተከታዩ ጠለላ ከበደ አለምዬ ያለች በምትጫወተው ስልት እንሰናበት። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸው